የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ ጽዮን ግርማ ነኝ። ለዛሬ ሰኞ ታህሳስ 22 2011 ዓ.ም ምሽት ዝግጅቶቻችንን ይዤ አብሬያችሁ ቆያለሁ። በደቡብ ክልል ሸካ ዞን ቴፒ ከተማ የነበረው ግጭት በመርገቡ አካባቢው ወደ ሰላማዊ እንቅስቃሴ እየተመለሰ መሆኑን የአካባቢው ነዋሪዎች ተናገሩ።
አካባቢው አሁን ያው አጠቃላይ ስራዎች እንቅስቃሴ ጀምረዋል። ቢሮ ተከፍቶ ስራ ተጀምረዋል። ብዙ ነገር አለ። አሁን ወጥቶ የመግባት እንቅስቃሴዎች አሉ።
ዝርዝር ዘገባ ይኖረናል። ዛሬ የአውሮፓውያኑ 2018 ዓመተ ምህረት የሚሸኝበት ዕለት ነው። የሚዲያው ሚና መንግስትን መተቸት ነው። ይህ ደግሞ ሀገር እንዳለመውደድ ተደርጎ የመሳሉ ነገር እጅግ አሳሳቢ ነው። በፕሬዚዳንት ትራምፕና የአስተዳደራቸውን የዕለት ተዕለት ውሎና እንቅስቃሴ በሚዘግቡ ሪፖርቶች መካከል ላለው ግንኙነት የአውሮፓው 2018 ዓ.ም ሌላ የውጥረት የመካረርና የትንቅንቅ ዓመት ሆኖ ነው ያለፈው። በተጠናቀቀው ዓመት የተከናወኑ አበይት ርዕሶችን የሚቃኝ ዝግጅት ይዘናል። የሙዚቃ ምርጫም አለን። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። አጠር ላሉ የምሽቱ ዓለም አቀፍ ዜናዎቻችን በድጋሚ ተመልሼ መጥቻለሁኝ። በዩናይትድ ስቴትስ የመንግስት መስሪያ ቤቶች በያዝነው ሳምንት በአብዛኛው በከፊል ተዘግተው ይቆያሉ። ምናልባትም ከዚያም በላይ ለተራዘሙ ቀናት እንደተዘጉ ሳይቆዩ አይቀሩም ተብሎ ነው የሚገመተው። ለዚህም ምክንያቱ ለፌዴራሉ መንግስት የሚመደበውን ወጪ አስመልክቶ በዋይት ሀውስ እና በምክር ቤት አባላት መካከል የሚካሄደው ድርድር እልባት ሳያገኝ መቅረቱ ነው። የአሜሪካ ድምጽ ዘጋቢ ማይክል ቦማን እንዳቀረበው አሁን ችግሩ ያለው ፕሬዚዳንት ዶናልድ ትራምፕ በዩናይትድ ስቴትስ እና በሜክሲኮ ድንበር መካከል የግንብ አጥር ማቆም በሚፈልጉበት አካባቢ ሌላ ሁለተኛ ህንጻ ባለፈው ሳምንት በድንበር ተከላካዮች እጅ ሳለ ህይወቱ በማለፉ ነው ብለዋል። ህፃን ልጁ እዛ አካባቢ ተገድሎ ነው የሚልም ግምት አለ። የኮንጎ ዲሞክራሲያዊ ሪፐብሊክ ለረዥም ጊዜ ሲገፋ የቆየውን ብሔራዊ ምርጫ ትላንት እሁድ ማካሄዷ የሚታወቅ ቢሆንም የምርጫው ሂደት ግን የቅንብር ጉድለት፣ የድምፅ ማጭበርበርና የምርጫ መሳሪያዎች በሚገባ ያለመሰጠት ጉድለት መስተዋላቸው ተገልጿል። በዚህም የተነሳ ብዙዎች የማይሰሩበት ሁኔታ ተፈጥሯል በሚል መነቀፉ አልቀረም። ከካቶሊክ ቤተ ክርስቲያን የተወከሉ ታዛቢዎች በበኩላቸው የድምፅ መስጫው አንጻራዊ ሰላም የታየባቸው ቢሆኑም በአካባቢው ግን ውጥርጥር ያለ ሁኔታ እንዳለ፣ የኢንተርኔት አገልግሎቶችም ተሰናክለው እንደቆዩ ተገልጿል። በፕሬዝዳንታዊው ምርጫ አብላጫ ድምፅ ያገኙት ሁለት ተወዳዳሪዎች በበኩላቸው እንደሚያሸንፉ በእርግጠኝነት ተናግረዋል። የምርጫውን ሂደት የሚነቅፉ ሰዎች ግን በምርጫው ወቅት የተንጸባረቀው የቅንብር ጉድለት ገዢው የጥምረት ፓርቲ ቁጥጥር እንዲያጠብቅ ሲባል ሆን ተብሎ የተደረገ እቅድ ነው እንደሚሉም ተመላክቷል። ሶሪያ ውስጥ የሚገኙት 2000 የአሜሪካ ወታደሮችን ለማስወጣት ያላቸውን እቅድ እንደሚገፉበትና በውሳኔያቸውም ጸጸት እንደማይሰማቸው ፕሬዚዳንት ዶናልድ ትራምፕ ተናገሩ። ሂስ የሚሰነዝሩባቸው ተቺዎችንም የመቃወም በሽታ ያለባቸው በማለት ገልጸዋቸዋል። ትራምፕ አጠር ባለ የትዊተር መልእክታቸው ላይ ባሰፈሩት ጽሁፍ እኔ ዛሬ የአይሲስ መፈልፈያ ሆና ብዙ ምስቅልቅል በሚታይባት ሶሪያ ውስጥ ያደረኩትን ውሳኔ ከኔ ውጪ ሌሎች አድርገውት ቢሆን ኖሮ ብሔራዊ ጀግኖች ይባሉ ነበር ሲሉ ጽፈዋል። እስላማዊ መንግስት ነኝ ባዩ ቡድን እንዳጀማመሩ ሰሜናዊቷን የኢራቅ ከተማ ራቃን የእስላማዊ መንግስቱ ዋና መቀመጫ አድርጓት ቢዘልቅ ዛሬ ከከተማዋ ሶሪያ ውጪ ሆና እኛም ወታደራዊ ኃይል መላክ እንጀምር ነበር ሲሉም ጽፈዋል። ነቃፊዎቻቸውን ግን የዩናይትድ ስቴትስን ወታደሮች ከሶሪያ ማውጣት ለእስላማዊ መንግስቱ መስፋፋት እድል መስጠት ነው ሲሉም ተችተዋቸዋል። በመጨረሻም አንድ የአፍጋኒስታን ታሊባን የልዑካን ቡድን ትላንት እሁድ ኢራንን ጎበኘ። አፍጋኒስታን ውስጥ መረጋጋትና ሰላም ለማስፈን ስለሚኖረው ትብብርም ተወያይቷል። የሁለት ወገኖች ግንኙነት ከዚህ ከደረጃ የደረሰውም የአፍጋኑ ነውጠኛ ታሊባን እንደ አውሮፓውያን አቆጣጠር በ2018 ዓ ም የጦርነት ዘመን ከ407 የአፍጋኒስታን ወታደሮች 61ን በቁጥጥር ስር አድርጌያለሁ ካለ ወዲህ መሆኑ ነው። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ካድማስ እንሻገር።
ጋቢና ቪኦኤ
በደቡብ ክልል ሸካ ዞን ቴፒ ከተማ የነበረው ግጭት በመርገቡ አካባቢው ወደ ሰላማዊ እንቅስቃሴ እየተመለሰ መሆኑን የአካባቢው ነዋሪዎች ተናገሩ። የሕግ የበላይነት ከማስከበርና የተፈናቀሉ ዜጎችን ወደ ቤታቸው ከመመለስ ረገድ አሁንም ገና ያልተፈቱ ችግሮች እንዳሉ ተጠቁሟል። ከአራት ወራት በላይ ተቋርጦ የነበረው የመንግስት ተቋማት እየተከፈተ መሆኑን የዞኑ አስተዳደር አስታውቋል። በብሔረሰቦች መካከል ግጭት ፈጥረዋል፣ ቤት ንብረት አቃጥለዋል፣ የመንግስት ተቋማትንም አዘግተዋል ያላቸውን 16 ተጠርጣሪ ወንጀለኞች በቁጥጥር ስር መዋሉንም አመልክቷል። በሌላ በኩል በግጭቱ ምክንያት ተማሪዎችን ያልተቀበለው የሚዛን ቴፒ ዩኒቨርሲቲ ቴፒ ካምፓስ በጥር ወር የመጀመሪያ ሳምንት ተማሪዎችን እንደሚቀበል ገልጿል። ዮናታን ዘብዲዮስ ዝርዝሩን ይዟል።
ራስን በራስ ማስተዳደር የማንነትና የስልጣን ይገባኛል ጥያቄዎች ወዳልተፈለገ አቅጣጫ ማምራታቸው የቴፒን ከተማ ሰላም መንሳቱ ይታወቃል። አሁን ግን ሰላሟ ተመልሷል ላሉ የከተማው ነዋሪዎች። የቴፒ ከተማ ነዋሪ የሆኑት አቶ ታዬ በልጥ እንዳሉት በአካባቢው የነበረው ግጭት በመርገቡ ከተማው ወደ ሰላማዊ እንቅስቃሴ እየተመለሰ ነው።
በጣም አሪፍ ነው። አሁን እንቅስቃሴው ምኑ በጣም ምርጥ ነው። እነዚህ የካሳ ክፍያዎች ምናምን ሰዎች ወደ ቀዬ አለመመለስ ጉዳይ ትንሽ ዘገየ እንጂ ከዛ ውጭ ያለው ነገር እንቅስቃሴ፣ ትምህርት ቤት ምናምን ያው ሁሉም ይኸው ባጃጅ አሁንም እንቅስቃሴዎች አሉ።
የህግ የበላይነት ከማስከበርና የተፈናቀሉ ዜጎችን ወደ ቤታቸው ከመመለስ ረገድ አሁንም ግን ያልተፈቱ ችግሮች እንዳሉ ነው የጠቆሙት።
እዚህ ወንጀለኞች ያለመያዝ፣ ተመስክሮባቸው ውጭ ያሉ ሰዎች ያለመያዝ፣ የህግ የበላይነት ያለመከበሩም ትንሽ ፍንጫፍ የወጣው እንጂ እዛ ውጭ ያለው ነገር ሰው በቃ ወደ ቀድሞ ስራው ተመልሰዋል ማለት ይቻላል።
የከተማ ነዋሪዎች ቀድሞ የሚያከናውኗቸውን እንቅስቃሴዎች በሰላማዊ መንገድ እያከናወኑ መሆናቸውን የተናገሩት የቴፒ ከተማ ነዋሪ አቶ ሻሉ አደሎ ትምህርት ቤቶችን ጨምሮ ሌሎች ተቋማት እየተከፈቱ መሆናቸውን ገልጸዋል።
አካባቢው አሁን ያው አጠቃላይ ስራዎች እንቅስቃሴ ጀምረዋል። ቢሮ ተከፍቶ ስራ ተጀምረዋል። ብዙ ነገር አለ። አሁን ወጥቶ የመግባት እንቅስቃሴዎች አሉ።
በከተማው የመንግስት የጸጥታ ኃይል ሰላም በማስከበር ስራ ላይ መሆኑን ጠቅሰው አልፎ አልፎ የጥይት ድምጽ እንደሚሰማና ሰላም የማይፈልጉ አካላት ትንኮሳ እንደሚያደርሱ አቶ ሻሎ ተናግሯል።
ህግ ከማስከበር አንጻር ያሉ ነገሮች አሁንም ድል ናቸው። በመረጃና ማስረጃ የማጣራት ስራዎች በክፍል ምርመራ ቡድን እና አቃቢ የተሰሩ ስራዎች አሁን ወደ መስመር አልገቡም። ዛሬም ቢሆን ስድቡ አልቆመም። መናሪያ ላይ አሁን ለይቶ ማንጓጠጥ አልቆመም። ከመኪና ማውረድ ስራዎች አልፎ አልፎ ይሰራሉ።
የሸካ ዞን አስተዳዳሪ አቶ የሺዋ ሰለሙ ከአራት ወራት በላይ የተቋርጦ የነበረው የመንግስት ተቋማት እየተከፍቱ መሆናቸውን አስታውቀዋል። እሳቸው የሚሉት አንጻራዊ ሰላም በዞኑና በቴፒ ከተማ ዳግም ከመታየቱ በፊት የመንግስት አካላትን ጨምሮ በዞኑ በነጻነት ተንቀሳቅሶ መስራት አይቻልም ነበር ብሏል።
ትራንስፖርት እንቅስቃሴና ሰዎች በነጻነት ከቦታ ወደ ቦታ የሚንቀሳቀስ ጉዳይ የተገታ ነበር። አጠቃላይ ህዝቡን አገናኝቶ ለማዋየትም አዳጋች ሁኔታ ነው የነበረው። አሁን አንጻራዊ የሆነ ሰላም አለ። አጠቃላይ በአካባቢው ጸጥታ ጉዳይና ተያያዥ ጥያቄዎችም ከዚሁ ጋር የተለያየ ውይይት መድረኮች ተከፍቷል።
የከተማው ሰላማዊ እንቅስቃሴ እየተመለሰ ያለው ከህዝብ ጋር በመዋቅር ጥያቄ አመላለስና በችግሮቹ አፈታት ዙሪያ ስምምነት ላይ ከተደረሰ በኋላ መሆኑንም ገልጸዋል።
ሰላም በሌለበት ሁኔታ ጥያቄው ዲሞክራሲያዊ እና ሰላማዊ ሳይሆን ዲሞክራሲያዊና ሰላማዊ የሆነ አካሄድ ሳይከተል ጥያቄ መጠየቅ ራሱ ስህተት ነው። ለዚህ ተቋማትን ዘግቶ መንገድን ዘግቶ ሰዎችን አፈናቅሎ ሌሎች ህገወጥ ተግባራት እያከናወኑ መሄድ ስህተት ስለሆነ ሰላማዊ የሆነው ጥያቄዎች መጠየቅ፣ መንግስት የሚሰጠው ምላሽ መጠበቅ አስፈላጊ ነው በሚል መግባባት ላይ ስለተደረሰ ነው። በሂደት ክልሉ ሳይንሳዊ በሆነ መንገድ ጥናት አጥንቼ ህዝቡ ጋር ተነጋግሬ የጥያቄው ባለቤት ከታሪክ አንጻር ከህዝብ አስተሳሰብና ሁኔታ አንጻር ከአካባቢው ፖለቲካል ሁኔታ አንጻር አጥንቼ ተገቢውን ምላሽ ሰጣለሁ የሚል አሳይመንት ወስዶ፣ ለዛ ግን ምቹ ሁኔታዎች መፈጠር አለባቸው፣ ተቋማት መከፈት አለባቸው፣ ስራዎች መጀመር አሉበት፣ ያለውን እየጠበቅን እንጂ ያለውን እያጠፋን የሚጠየቅ ጥያቄ ትክክል አይደለም በሚል መንገድ ነው ከዚህ ጋር መግባባት የተፈጠረው። በዚህ አይነት ሁኔታ ነው ወደ ሰላም እየተገባ ወደዚህም መንገድ እየተመጣ ያለ።
አካባቢው ሰላማዊ እንዳይሆን የማይፈልጉ ግለሰቦች እንደሚንቀሳቀሱ ተናግረው አሁንም በገጠር ቀበሌያት ችግር አለ ነው ያሉት አቶ ሺዋስ።
በተለያየ መንገድ ህዝቡንም በማሸበርም ስራ የጀመረውን አካል አሁን የመጣውን ሰላም እንደማጆፋ በተለያየ መንገድ የሚንቀሳቀስ አካል ስላለ ይህንን በተወሰ በጣም ብዙ ቦታ ስላለ መቆጣጠር እና ከጸጥታ ኃይሉም ከህዝቡም አቅም በላይ እንዳይሆን ለማድረግ ተሞክሯል። አንዳንድ ለፍሻሉ አካባቢዎች ላይ በተለይ አሁን የኪ ወረዳ በጭ የሚባል አካባቢ ላይ ባለፉት ሁለት ሳምንት ውስጥ ብዙ ቤቶች ተቃጥሏል፣ ብዙ ሰውም ተፈናቅሏል። የሚነሱ አይነት ነገሮች አሉና ያው ውይይት እየተደረገ ነው። የግ ማስከበር ስራም እየተሰራ ነው። ስትሳካሉ ወደዛ ተንቀሳቅሶ የቁጥጥር ላይ የተነሳ ነገር ዳግም እንዳይፈጠር የማድረግ ስራ እየተሰራ ነው። ያው በዚህ ምክንያት ነው
በህዝቡ ተቀባይነት ያለውና በብቃት የሚመራ አመራር እንደ አዲስ የማዋቀር ስራ እየተሰራ መሆኑን ተናግሯል። በብሔረሰቦች መካከል ግጭት ፈጥረዋል፣ ቤት ንብረት አቃጥለዋል፣ የመንግስት ተቋማትንም አዘግተዋል ያሏቸውን 16 ተጠርጣሪ ወንጀለኞችን በቁጥጥር ስር ማዋላቸውንም አመልክቷል።
ገለልተኛውን የክልል ምርመራ በማደራጀት መረጃና ማስረጃ የማደራጀት ስራ ሲሰራ ቆይቷል። እስካሁን ባለ ሁኔታ 16 የሚደርሱ ተጠርጣሪዎች ወደ ህግ ቀርቧል።
በሌላ በኩል በግጭቱ ምክንያት ተማሪዎችን ያልተቀበለው የሚዛን ቴፒ ዩኒቨርሲቲ ቴፒ ካምፓስ ጥር ወር የመጀመሪያ ሳምንት ማለትም ከጥር 3 እስከ 7 2011 ዓ.ም ተማሪዎችን እንደሚቀበል የሚዛን ቴፒ ዩኒቨርሲቲ ፕሬዝዳንት ዶክተር ፋርስ ደርድ ገልጸዋል። የዩኒቨርሲቲው መምህራን፣ አመራሮችና የአስተዳደር ሰራተኞች በስራቸው ላይ መሆናቸውና ተማሪዎችን ለመቀበል ዝግጁ እንደሆኑ ገልጸው ከ6000 በላይ ተማሪዎችን ዩኒቨርሲቲው እንደሚቀበል ተናግሯል። የአገር ሽማግሌዎች፣ የሃይማኖት አባቶች፣ የዩኒቨርሲቲው የቦርድ አባላትና ሰብሳቢዎች እንዲሁም የፌደራልና የክልል የመንግስት ኃላፊዎች በተገኙበት ለተማሪዎች የተለየ አቀባበል እንደሚደረግላቸው አስተዋቋል። ባለፉት 4 ወራት የትምህርት ሰዓት ብክነትና የስነ ልቦና ጉዳት እንደደረሰባቸው ነው ፕሬዝዳንቱ የተናገሩት።
ከጊዜው ጋር ተያይዞ ደግሞ ቅድመ ዝግጅቶችም ተስተጓጉለውብናል። የሚሰሩ ስራዎች አጠቃላይ ከተማ እንቅስቃሴ ስለቆመ የሚሰራው ስራ ደግሞ ሌበር የሚፈልገው ባለሙያ የሚፈልገውም ከውጭ ገብቶ ስለሆነ የሚሰራው እንዲሁ ስራችንም ተስተጓጉለውብናል። እንዲሁም ደግሞ ስነ ልቦናችንም እንዲሁ ተጎድቷል።
3 ወር ማለት እንግዲህ እንደ ኢትዮጵያ ዩኒቨርሲቲዎች አሰራር አንድ ሰምስተር ማለት ነው እና አንድ ሰምስተር ኦልሞስት ባክኖባችኋል። እንዴት ነው የምታካክሱት?
እንግዲህ የምናደርገው አንደኛ ወደፊት እንገፋለን ማለት ክረምቱን እንገፋ አድርገን የመውጫ ጊዜያቸው ይገባል። ሁለተኛ ኢንተር ሴሚስተር ብሬክ ብዙ ጊዜ ይሰጣል። እሱንም ከተማሪ ጋርም በመግባባ እናሳጠራለን። ምክንያቱም ይህን ያህል ጊዜ በጭንቀትም ቢሆን ልጁ ተማሪው አርፎ ነው ከቤቱ የሚመጣው። ስለዚህ የኢንተር ሴሚስተር ብሬኮች እንዲያጥሩ እናደርጋለን። ሌላው የኢንተር ዩኒቨርሲቲ ስፖርት ፌስቲቫሎች በየጊዜው የሚካሄዱ አሉ እና በነሱ ምክንያት ብዙ ጊዜ 15 ቀናቶች የሚዘጉበት ሁኔታዎች አሉ። እኛ ግን ያንን ዘንድሮ አንዘጋም። ሌላው እንግዲህ ያሉት ጊዜያት ከመምህራንም ጋራ በመግባባት ቢያንስ ከሳምንቱ ከዊኬንዶች አንዱን ዊኬንድ ቅዳሜ እንኳን ለመጠቀም የምሽትንም የመጠቀም ነገሮች እንደዚህ ከምሰንሴት የምናደርግባቸው የሚቻሉት ሁላ ከመምህራን ጋር ኮንሰንሰስ ለምንደርስባቸውን እንጠቀማለን። ግን የማይቀረው ግን ምንድን ነው ወደፊት ይገፋል ማለት ነው።
ከሐምሌ ወር መጨረሻ ሳምንት ጀምሮ በከተማ በነበረው ግጭት 13 ሰዎች የሞቱ ሲሆን 6200 ዜጎች ተፈናቅሏል። ከ250 በላይ ቤቶችም በእሳት መውደማቸው ይታወቃል። ለአሜሪካ ድምጽ ራዲዮ ዮናታን ዘብጆስ ሐዋሳም።
ዮናታንን ላደረሰን ዘገባ እናመሰግናለን። አድማጮች የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። በመግቢያው ላይ እንዳስተዋወቅናችሁ ተከታዩ ዘገባዎቻችን የሚያተኩሩት የተጠናቀቀውን የ2018 ዓመተ ምህረት ወደ ኋላ መለስ ብሎ ምን ተከናወኑ፣ ምን ጉዳዮች ቀዳሚ ቀልብ ሳቢ ሆነው ቆይተዋል የሚለውን የሚቃኝ ይሆናል። የመጀመሪያ ከዚሁ ጋር በተያያዘ የመጀመሪያ ዘገባችን ወደ መገናኛ ብዙሃን የሚያተኩር ይሆናል። በፕሬዚዳንት ትራምፕና የአስተዳደራቸውን የዕለት ተዕለት ውሎና እንቅስቃሴ በሚዘግቡ ሪፖርቶች መካከል ላለው ግንኙነት የአውሮፓው የ2018 ዓ.ም ሌላ የውጥረት የመካረርና የትንቅንቅ ዓመት ሆኖ ነው ያለፈው። ፕሬዚዳንቱ ጋዜጠኞቹን የህዝብ ጠላት እያሉ ነው የሚጠሩት። ፖትሲ ዊዳ ኮዋስዋራ የዋይት ሀውስ ሪፖርተራችን ነች። የታዘበችውን ያለፈውንም ትውስታዋን አቀናጅታ ተከታዩን የትራምፕና የሚዲያ ዓመት ማጠቃለያ አጠናቅራለች። ሰለሞን አባተ እንደዚህ ይዞታል።
በ2018 ዓመተ ምህረት በተጠናቀቀው የአውሮፓ ዓመት ማለት ነው አጋማሽ አካባቢ አንድ የዜና ዘገባ ያናደደው ሰውዬ ብረት ጨብጦ ወደ ካፒታል ጋዜት ዝግጅት ቢሮ ሄደና 5 ሰው ገደለ። የጋዜጣው ሥራና ህትመት ግን ቀጠለ ይቀጥላልም።
What we do is vital to this country, vital to our way of life.
እኛ የምንሰራው ሥራ ለዚህች አገር በጣም አስፈላጊ ነው። ለኛ የኑሮ ሁኔታ ያኗኗር ዘይቤ በጣም አስፈላጊ ነው።
የካፒታል ጋዜት አዘጋጅ ሪክ ሄትዘል ነው። ታይም መጽሔት እነዚህን የሜሪላንድ ግዛት ዋና ከተማ የአናፖሊሷ ካፒታል ጋዜት ባልደረቦች የሆኑ ሰማዕታት የዓመቱ ሰዎች ብሎ ካወጣቸው በ2018 ዓመተ ምህረት ውስጥ ከተገደሉና ከታሰሩ ሌሎችም ክቡራን ጋዜጠኞች መካከል አድርጎ አስፍሯቸዋል። የካፒታል ጋዜጣ አዘጋጅ ህትዘል ይቀጥላል።
The death of my friends changes all of our lives. People, I think, are more aware of the value of what we do.
የጓደኞቼ ሞት የሁላችንንም ህይወት ይቀይራል። የኛን ስራ ዋጋ ሰዎች ይበልጥ ይገነዘቡታል። ለዚያ ከፍተኛ ዋጋ እየከፈልን ይመስለናል።
ያ ዋጋ ደግሞ እያሻቀበ ነው። የትራምፕ ደጋፊዎች በሲኤንኤን የዜና አውታር ላይ ነው ርግማንና ጩኸት እያወረዱ ያሉት። ጥቅምት 16 2011 ዓመተ ምህረት በተደረገ የፕሬዝደንቱ የቅስቀሳ መድረክ ላይ ነው ያንን ጩኸት የምትሰሙት። ለዩናይትድ ስቴትስ በመላ ታሪኳ ውስጥ ለመጀመሪያ ጊዜ ጋዜጠኞች በዓለም ውስጥ እጅግ በበዛ ቁጥር የተገደሉባትና በዚህም ቀዳሚውን ቦታ ከያዙ ሀገሮች አንዷ እንድትሆን አድርጓታል። በድንበር የለሽ ጋዜጠኞች መዝገብ መሰረት በዚያው በጥቅምት ወር አንድ የትራምፕ ደጋፊ ለሲኤንኤን እና የፕሬዚደንቱ ቀንደኛ የፖለቲካ ነቃፊዎች ለሆኑ ሰዎች ቤቱ ያሰራቸውን ቦምቦች በፖስታ ቤት አድርጎ ላከ። ተቺዎች ታዲያ ለዚህ ሁሉ በተያዥነት የሚከሱት ፕሬዚደንት ትራምፕን ነው። ባገኙት አጋጣሚ በተገኙበት መድረክ ፕሬሱን የሕዝብ ጠላት እያሉ ስለሚያብጠለጥሉ የሚዲያው ሥራ እኮ መንግሥትን በዐይነ ቁራኛ መከታተል ነው አሉ ፈርስት አሜንድመንት ሴንተር ወይም የመጀመሪያው ማሻሻያ ማዕከል የሚባለው ተቋም ዋና ዳይሬክተር ላታኖት።
Like the media's role is just to be critical of the government. So it's troubling to characterize that.
የሚዲያው ሚና መንግሥትን መተቸት ነው። ይህ ደግሞ ሀገር እንዳለመውደድ ተደርጎ የመሳሉ ነገር እጅግ አሳሳቢ ነው።
የመጀመሪያው ማሻሻያ የመብቶች ድንጋጌ ተብሎ በሚታወቀው ማዕቀፍ ውስጥ ሐሳብን በነጻነት የመያዝና የማስተላለፍ መብትን የሚያረጋግጠው የዩናይትድ ስቴትስ ሕገ መንግሥት የመጀመሪያው አንቀጽ ነው። First Amendment እየተባለ ይጠራል። የትራምፕ ንግግሮች ሁከትን ለመዝራት ምክንያት ሆነዋል እየተባለ የሚነሳውን ክስ ራሳቸው ፕሬዚደንቱ ደጋፊዎቻቸውም አይቀበሉትም።
The media's constant unfair coverage, deep hostility and negative attacks.
የመገናኛ ብዙሃኑ ያልተቋረጠ ፍትሃዊ ያልሆነ ሽፋን፣ ጥልቅ ጥላቻና አሉታዊ ጥቃቶች የሚወስዱት ሰውን ወደ መከፋፈልና ጤናማ ንግግሮች እንዳይኖሩ ወደ ማድረግ ብቻ ነው።
በተለይ ሲኤንኤንን በተመለከተ ግን ትራምፕ እርምጃ ወስደዋል። ከዜና አውታሩ ጋዜጠኛ ጋር የተካረረ ምልልስ ውስጥ ከገቡ በኋላ የዋይት ሃውስ ቤተ መንግሥት መግቢያ ፈቃዱ እንዲነጠቅ አድርገዋል።
That's enough. Put down the mic.
Mr. President, are you worried about indictments coming down in this investigation?
CNN በሪፖርተሩ ላይ የተወሰደውን እርምጃ ተቃውሞ ክስ መሰረተና የጋዜጠኛው የቤተ መንግሥቱ መግቢያና በጋዜጣዊ መግለጫዎች ላይ የመገኘት ፈቃዱ እንዲመለስ በዳኛ ተወሰነ። ሌላው ችግር ሚስተር ትራምፕ መደበኛዎቹን የመገናኛ መስመሮች በመርገጥና ለማለፍ ትዊተርን የመጠቀማቸው ነገር መሆኑን የዋይት ሃውስ ሪፖርተሮች ማህበር ፕሬዚደንት ኦሊቨር ኖክስ ይናገራል።
You can talk to a very senior aide to the President of the United States and ask about a very serious important piece.
የዩናይትድ ስቴትስ ፕሬዚደንት ከፍተኛ ረዳት የሆነን ሰው እጅግ በጣም ብርቱና አስፈላጊ የሆነ የፖሊሲ ጉዳዮችን አንስተ አስተዳደሩ ያንን ጉዳይ እንዴት እንደሚይዘው እንዲያብራራልህ ስትጠይቀው በንግግሩ መጨረሻ ላይ አየህ አለቀየው እኮ ስለዚህ ጉዳይ እስካሁን በትዊተሩ ያወጣው ወይም ያሳወቀው ነገር የለም ይላል።
በሌላ በኩል ደግሞ ፕሬዚደንት ትራምፕ ለሚዲያ እጅግ ቅርብ ከሆኑ ፕሬዚደንቶች አንዱ ናቸው ሲል ዋይት ሃውስ ይናገራል። እንዲያውም ከእርሳቸው የቀደሙት ሁለት ፕሬዚደንቶች አሁን ትራምፕ ባሉበት ወቅት ላይ ሳሉ ያላደረጉትን 560 ጊዜ ከጋዜጠኞች ጋር በቀጥታ ተገናኝተዋል ሲል ዋይት ሃውስ ይናገራል። የቀደሙ አስተዳደሮች ቢያንስ ቃል አቀባዮቻቸው በየዕለቱ በሚባል ሁኔታ ለጋዜጠኞች ማብራሪያ ይሰጡ ነበር። ባለፉ የ2018 ዓመተ ምህረት ጥቂት ወራት ውስጥ ግን ዋይት ሃውስ በወር አንድ ጊዜ ሊባል በሚችል ሁኔታ ነው ለጋዜጠኞች መግለጫ ሲሰጥ የታየው።
ቻቤኖ ወህላ ቀቦ እንቱ ቀንደን hello jigjiga hello goday hello qabri dahar hello dagaxbuur hello diridabe hello shini gabina voa gabina 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 waxa dhageysanaysaan gabina voa gabina gabina gabina
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችን ነው። አድማጮች እንደው እዚሁ ከአያ ይዤ ጠቆም የማደርጋችሁ መረጃ አለኝ። የጋቢና ቪኦኤ ዝግጅታችን ከ ሚቀጥሉት ምናልባትም ከ15 እና እስከ 1 ወር ባሉት ጊዜያት ውስጥ ለእናንተ ለአድማጮቻችን ምርጥ ምርጥ የሆኑ ወጣቶች ጉዳይ ላይ የሚያተኩሩ ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ ጉዳዮችን በአዲስ ፕሮግራም ይዞ በሬዲዮ፣ በኢንተርኔት፣ በፌስቡክ ገጻችን፣ በዩቲዩብ ገጻችን ላይ በቀጥታ ስርጭት የምናስተላልፍላችሁን ፕሮግራም ይዘን ወደ እናንተ እንደርሳለን። በቅርብ ቀን በጣም በቅርቡ እናንተም አስተያየቶቻችሁን በመስጠት ተሳታፊ የምትሆኑበት የምታተርፉበትን ፕሮግራም ይዘን እንመለሳለን። እንግዲህ አሁን እያደረግን ያለነው የተጠናቀቀውን የአውሮፓውያን አመት የሚቃኘውን ምን ተከናወኑ የሚለውን ዝግጅታችንን ነው። ወደ ተከታዩ ዘገባችን ከማለፋችን በፊት ከዚሁ ጋር የተያያዘ አንድ መረጃን ጣል አድርጌ ልለፍ። ከአፍሪካ ወደ አውሮፓ የሚሰደዱ ሰዎች ብዙውን ጊዜ የሚያልሙት ጥሩ ስራ እናገኛለን የሚል ነው። እውነታው ግን የተለየና ካሰቡት የራቀ እንደሆነ የሚሰማሩበት ከባድ የስራ አይነት ጎዳና ላይ ቆሻሻ ማንሳት ወይም በመስክ ፍራፍሬ ለቀማ ጭምር እንደሆነ፣ ፍልሰተኞች ወራትና ዓመታት ሊወስድ የሚችለውን የመኖሪያ ፈቃድ ወይም የጥገኝነት የማመልከቻቸውን ውሳኔ እስኪያገኙ ድረስም መስራት እንደማይችሉ፣ በሕግ የተከለከሉ መሆናቸውን፣ በዚህም ምክንያት በጥቁር ገበያ ስራው መሰማራት እንደሚገደዱ ባለፈው ዓመት ተቃኝቷል። ከ55,000 በላይ ስደተኞችን የተቀበለችውም የስፔኗ ባርሴሎና ከተማ ዋናዋ የፍልሰተኞች መናኸሪያ መሆኗ ተዘግቧል። ይህ እንግዲህ ባለፈው የአውሮፓውያን ዓመት ከታየው ሁኔታ አንዱ ነው። አሁን ወደምናልፈው ወደ ዩናይትድ ስቴትስ ፖለቲካ ነው። በዛሬው ዕለት የሚያበቃው የአውሮፓውያኑ የ2018 ዓመተ ምህረት በዩናይትድ ስቴትስ ብዛት ያላቸው ሴቶች በብሔራዊ በክፍለ ሀገርና በከተማ ምክር ቤቶች የምርጫ ካሸነፉ በኋላ የሴቶች ዓመት ተብሏል። ከነዚህ ተወዳድረው ካሸነፉ የተለያዩ ቡድኖች መካከል የትራምፕን አስተዳደር ፖሊሲዎች በመቃወም ወደ ፖለቲካው ዓለም ለመጀመሪያ ጊዜ የገቡም ይገኙባቸዋል። የአሜሪካ ድምጽ ዘጋቢ ጀሩስማን ኦኒ ወደ ኋላ መለስ ብላ አሜሪካውያን ሴቶች ወደ ፖለቲካው ዓለም በብዛት እንዲገቡ ያደረጋቸው ምክንያትን ትመረምራለች። ሰለሞን ክፍሌ ይዞታል።
የዲሞክራቲክ ፓርቲ መሪዋ ናንሲ ፔሎሲ ባለፈው ህዳር በተካሄደው የአማካይ ጊዜ ምርጫ ፓርቲያቸው ድል መጎናጸፉንና የተወካዮቹን ምክር ቤት መቆጣጠሩን አስመልክቶ ለደጋፊዎቻቸው ሲናገሩ እንዲህ ነበር ያሉት።
ምስጋና ለእናንተ፣ ነገ በአሜሪካ አዲስ ቀን ይሆናል።
በፕሬዚደንት ዶናልድ ትራምፕ ላይ ተቃውሟቸውን አጠናክረው የቀረቡት የዲሞክራቲክ ፓርቲ ዕጩዎች በከፍተኛ የድምፅ ብልጫ በየአካባቢው ሊያሸንፉ የቻሉት ብዛት ያላቸው ሴት መራጮችንና ተራማጅ ድምፅ ሰጪዎችን ማስወጣት በመቻላቸው ነው። በዚህ አኳያ ከሚጠቀሱ ዕጩዎች መካከል አንዷ የማሳቹሴትሷ አያና ፕሪስሊ ናቸው።
We have affirmed that while this could go down as the darkest time in our history,
ወቅቱ በታሪካችን በጨለማነቱ የሚጠቀስ ቢሆንም በእኛ በኩል ያ እውን እንዳይሆን ማድረጋችንን አረጋግጠናል። በመሆኑም የምንገለጸው በፍርሃታችን ሳይሆን በሰነቅነው ተስፋ ይሆናል።
አሁን ባለው ሁኔታ ፕሬዝዳንት ዶናልድ ትራምፕ ቀሪውን 2 የስልጣን ዓመታት የሚጨርሱት አጀንዳዎቻቸው እየተጓተቱ እንዲሁም የተወካዮቹ ምክር ቤት አባላት ያቀረቧቸውን በርካታ ምርመራዎች ሂደት በመከታተል ላይ ይሆናል። እርሳቸው ማለትም ፕሬዚደንት ትራምፕ ግን አሁንም የዲሞክራቶቹ ጥረት የትም አያደርሳቸውም በሚለው አቋማቸው ጸንተዋል።
ምንም መሠረት የላቸውም፣ ባዶ።
ይህ ለምን እንደሆነ ታውቃላችሁ? ምክንያቱም ምንም ተጨባጭ ነገር ስለሌላቸው ነው። በዚያ መንገድ ግን ሊጫወቱ ይችላሉ። ያ ከሆነ ደግሞ እኛ በተሻለ መጫወት እንችላለን።
ፕሬዚደንት ትራምፕና የዲሞክራቲክ ፓርቲው መሪዎች በየጊዜው ይጋጫሉ። አሁን በቅርቡ ለምሳሌ በሜክሲኮ ድንበር ላይ ለማቆም ላሰቡት ግንብ የሚወጣውን ገንዘብ በተመለከተ የከረረ ክርክር ውስጥ ገብተዋል። የፖለቲካ ተንታኙ ጆን ፍሮንቲየር በሁለቱ ፓርቲዎች መካከል ሊፈጠሩ የሚችሉ ትንቅንቆችን ከወዲሁ ለማመላከት ይሞክራሉ።
ዲሞክራቶች በእርግጠኛነት በተወካዮቹ ምክር ቤት ያገኙትን የበላይነት በመጠቀም ከትራምፕ ጋር ያላቸውን ልዩነቶች አጉልተው ያሳያሉ። አስተዳደራቸው እንዲመረመርም ጫና ያሳድራሉ። ይህ ሲሆን በ2020 ፕሬዝዳንታዊ ምርጫው እስኪካሄድ ድረስ ጊዜው የሽግግር ወቅት ይሆናል ማለት ነው።
ሌላው ተንታኝ ጂም ኬስለር በበኩላቸው ሪፐብሊካኖች ኮንግሬሱን ሙሉ በሙሉ ባልተቆጣጠሩበት ሁኔታ ትራምፕ የሚኖራቸው ምርጫ ከዲሞክራቶች ጋር አንዳንድ ስምምነቶች ማድረግ ይሆናል።
At this point we have not seen Donald Trump really have the ability to work with Democrats.
በመጀመሪያዎቹ 2 ዓመታት ዶናልድ ትራምፕ ከዲሞክራቶቹ ጋር በመስራት ማንኛውንም ስምምነት ማድረግ እንዳልቻሉ ያሳዩበት ጊዜ ነው። እስቲ እንግዲህ በቀጣዮቹ 2 ዓመታት ደግሞ እነዚህ ራሳቸውን የስምምነት ፈጣሪ ሲሉ የሚጠሩት ፕሬዝዳንት ማድረግ የሚችሉት ካለና ያለን።
ፕሬዝዳንት ትራምፕ ያለባቸው ጣጣ ይህ ብቻ አይደለም። የ2016ቱን ምርጫ ለማሸነፍ ሲሉ ከሩሲያ ጋር አሲረዋል ተብሎ የተጀመረባቸውን የክስ ሂደትም መወጣት ይኖርባቸዋል። ምርመራው በመጪዎቹ ወራት እልባት ያገኛል ተብሎ ነው የሚጠበቀው። አንጋፋው የፖለቲካ ተንታኝ ቶም ዲፍራንክ ያስረዳሉ።
This is a watershed year coming up for President Trump. I mean, he's going to have to confront whatever it is that Robert Mueller.
መጪዎቹ ዓመታት ለፕሬዝዳንት ትራምፕ እጅግ አስቸጋሪ ሆናሉ። ማለቴ ከዋና መርማሪው ሮበርት ሙለር የሚቀርቡባቸውን ማናቸውንም ክሶች መጋፈጥ ይኖርባቸዋል። ከባድ ዓመት ይጠብቃቸው ይመስለኛል።
ዶናልድ ትራምፕ ከእንግዲህ በአብዛኛው የሚያተኩሩት በቀጣዩ ፕሬዝዳንታዊ ምርጫ ላይ ይሆናል። በዛው መጠን ግን ብዛት ያላቸው ዲሞክራቶች እርሳቸውን አሸንፈው ዋይት ሃውስ ቤተ መንግሥት ለመግባት ተስፋ ያደርጋሉ ያሉት ደግሞ የቨርጂኒያው ዩኒቨርሲቲ ፕሮፌሰር ጊያን ማኪ ናቸው።
You know, I think the reality is that the 2020 campaign has begun. That's
እንደ እውነቱ ከሆነ የ2020ው ፕሬዝዳንታዊ የምርጫ ዘመቻ የተጀመረ ይመስለኛል። ምናልባት ትክክል ላይሆን ይችላል፣ ነገር ግን ሁኔታዎቹ ሁሉ የሚጠቁሙት ይህንን እውነታ ይመስላል።
በ2019 ቀጣዩ የአውሮፓውያኑ ዓመት ምን ሊፈጠር እንደሚችል ካሁኑ መተንበይ ባይቻልም ፕሬዚደንት ትራምፕ ያንድ ወይም የሁለት የሥራ ዘመን መፈጸም መቻል አለመቻላቸውን ግን ይወስናል።
ጆን ለነንን ኢማጅንን ያዳመጣችሁ ሰናበታችኋለሁ። መልካም ምሽት። በነገው ጉዞ እንገናኝ።
I'm not the only one. kun Radio Sagale Amerikati.